መጽሐፈ ኩፋሌ ምዕራፍ 11 አብርሃም በሕይወት በኖረበት በስሳው ዘመን ይኸውም በአራተኛው ሱባኤ በአራተኛው ዓመት አብርሃም ሌሊት ተነስቶ የጣዖታቱን ቤት አቃጠለ። በቤት ያለውንም ዕቃ ሁሉ አቃጠለ። ያወቀ ሰው ግን የለም። ሌሊት ተነስተው ጣዖታቸውን ከእሳት ውስጥ ያወጡ ዘንድ ወደዱ። ያድናቸው ዘንድ አራን ተወረወረ፣ በላዩም እሳት ነደደበት። በእሳት ተቃጥሎ የከላውዴዎን ዕጣ በምትሆን በኢኑር በአባቱ በታራ ፊት ሞተ። የከላውዴዎን ዕጣ በምትሆን በኢኑር ቀበሩት። ታራም የከላውዴዎን ዕጣ ከምትሆን ከኡር ወጣ፣ ወደ ከነአንና ወደ ሊባኖስ ምድር ወደ ካራንም ምድር ይመጡ ዘንድ እርሱ ወጣ፣ ልጆቹም መጡ። አብርሃምም ከአባቱ ጋር በካራን ሁለት የዓመቶች ሱባኤ ተቀመጠ። በስድስተኛው ሱባኤ በአምስተኛው ዓመት አብርሃም ተነሳ። በሰባተኛው ወር መባቻ ከማታ እስከ ጠዋት ድረስ ከዋክብትን ይቆጥር ዘንድ የዓመቱ ሥራ ምን እንዲሆን ዝናብ ያዘንቡም እንደሆነ አያዘንቡም እንደሆነ ያይ ዘንድ ሌሊት ወጥቶ ተቀመጠ። ብቻውን ተቀምጦ ይቆጥር ነበረ። በልቡናው ነገር ታሰበ። የከዋክብት ምልክት ሁሉ፣ የፀሐይና የጨረቃ ምልክት ሁሉ በእግዚአብሔር እጅ ነው። እኔ ለምን እመራመራለሁ? ጠዋትም ማታም ያዘንብ ዘንድ ቢወድ ያዘንብ፣ እንዳያዘንብም ቢወድ አያዘንብ፣ ሁሉ በእጁ ነው አለ። በዚችም ሌሊት ለመነ፣ ፈጣሪዬ ፈጣሪዬ ሆይ አንተ ብቻ ለእኔ ገናና ፈጣሪ ነህ። አንተ ሁሉን ፈጠርህ፣ የቃልህ ፍጥረት ሁሉ ጸንቶ ኖረ። እኔ አንተን ማምለክ ወደድሁ። ክፉዎች ከሆኑ በሰው ልቡና ከሚሰለጥኑ ከመናፍስት እጅ አድነኝ። ፈጣሪዬ ሆይ በአምልኮ አንተን ከመከተል አያስቱኝ። እኔንም ልጄንም ከዛሬ ጀምሮ እስከ ዘላለም ድረስ ለዘላለም እንዳንስት አድርገን አለ። የከላውዴዎን ዕጣ ወደምትሆን ወደ ኡርም ብመለስ ወደ እነርሱ እመለስ ዘንድ እነርሱ ሰውነቴን በፊቴ ይፈልጋሉ። ወይም በዚህ ቦታ አቀመጥ ዘንድ ብትወድ በዚህ ቦታ ያችን የቀናች ጎዳና በፊት አቅናልኝ። በእኔ በባሪያህ እጅ አድርግ። ፈጣሪ ሆይ በልቡናዬ ስተት ጸንቼ አልኖር አለ። እርሱም ይህን ተናግሮ በጨረሰ ጊዜ እነሆ የእግዚአብሔር ቃል በእኔ እጅ ወደ እርሱ ተላከ። አንተ ከሀገርህ ከአባትህ ወገንና ከዘመዶችህ ተለይተህ ወጥተህ እኔ ወደማሳይህ አገር ሂድ። እጅግ ብዙ ወገን አደርግሃለሁ፣ አከብርሃለሁ፣ ስምህንም ከፍ አደርጋለሁ። በሀገሩም ሁሉ የከበርህ ትሆናለህ። በዚህ ዓለም የሚኖሩ አሕዛብ ሁሉ በአንተ ይባረካሉ። የሚመርቁህን እመርቃቸዋለሁ፣ የሚረግሙህንም እረግማቸዋለሁ። ለአንተም አምላክን እሆንሃለሁ፣ ለልጅ ልጆችህም ለወገኖችህም ሁሉ እሆናቸዋለሁ። ከአንተም በኋላ ለሚነሱ ሰዎች አምላካቸው እኔ ነኝ፣ አትፍራ። ከዛሬ ጀምሮ እስከ ልጅ ልጅ ዘመን ድረስ አምላክህ እኔ ነኝ ሲል የእግዚአብሔር ቃል ወደ እርሱ ተላከ። ሁሉን የፈጠረ እግዚአብሔርም ምስጢርን ግለጥለት፣ እዝነ ልቡናውንም እንዲሰማ ይሁን ጥቅመ ሰናዖር ከፈረሰበት ቀን ጀምሮ የሰው ልጅ ሁሉ ከሚናገርበት ቋንቋ ተለይቷልና የተረዳች ቋንቋን በአንደበቱ ይናገር ዘንድ ግለጥለት አለኝ። ምስጢርን ገለጥሁለት፣ እዝነ ልቡናውም እንዲሰማ አንደበቱም እንዲናገር አደረግሁ። ፍጥረቱ በተፈጠረበት በዕብራይስጥም ቋንቋ ከእርሱ ጋር እናገር ጀመሩ። የአባቶችን መጽሐፎች ወሰደ፣ እነዚያም የዕብራይስጥ ቋንቋ የተጻፈባቸው ናቸው፣ ተናገራቸው። ከዚያም ቀን ጀምሮ ይማራቸው ጀመር። የጸነነውን ሁሉ እኔ እነግረው ነበር። ዝናብ በሚዘንብባቸው በስድስቱ ወሮች ተማራቸው። በስድስተኛው ሱባኤ በሚቆጠር በሰባተኛው ዓመት እንዲህ ሆነ። ከአባቱ ጋር ተነጋገረ። ከካራን ወደ ከነአን ሄዶ አይቷት ወደ እርሱ ይመለስ ዘንድ እንዲሄድ ነገረው። አባቱ ታራም እንዲህ አለው፣ በሰላም ሂድ፣ የፍቅር አምላክ ጎዳናህን ያቅናልህ፣ እግዚአብሔርም ካንተ ጋር በረድኤት ይኑር፣ ከመከራው ሁሉ ይጠብቅህ፣ በሚያዩ ሰዎች ፊት ቸርነትንና ይቅርታን መወደድን ይስጥህ፣ በአንተ ላይ ክፉ ነገርን ለማድረግ የሰው ልጆች ሁሉ አይሰልጥኑብህ፣ በሰላም ሂድ። በእርሷ ለመኖር ለዓይኖች ያማረች አገር ብታይ መጥተህ ወደ አንተ ውሰደኝ፣ ለአንተ ልጅ የሆንህ ዘንድ ወንድምህን የአራን ልጅ ሎጥን ከአንተ ጋር ውሰደው፣ እግዚአብሔር በረድኤት ከአንተ ጋር ይኑር፣ በደህና እስክትመለስ ድረስ ወንድምህ ናኮርን በእኔ ዘንድ ትተኸው ሂድ፣ ሁላችንም በአንድነት ከአንተ ጋር እንሄዳለን አለው። አብርሃምም ሚስቱን ሶራን የወንድሙን የአራንን ልጅ ሎጥን ይዞ ከካራን ወደ ከነአን ሄደ። ወደ ሶርም መጣ፣ እስከ ሰቂሞንም ድረስ ተመላለሰ፣ ረጅም ግራር ባለበት ስፍራ አደረ። ከኢማት መግቢያ ጀምሮ ረጅም ግራር እስካለበት ድረስ አገሪቱ እጅግ ያማረች እንደሆነች እንሆ አየ። እግዚአብሔርም ለልጆችህና ለአንተ ይህችን አገር እሰጣችኋለሁ አለው። በዚያም መሠዊያን ሠራ፣ ለታየው ለእግዚአብሔር በመሠዊያው ላይ መሥዋዕትን አቀረበ። ከዚያም ተነስቶ በምስራቅ አንጻር ወዳለች ወደ አጌ፣ በምዕራብ አንጻርም ወዳለች ወደ ቤቴል ተራራ ሄደ። በዚያም ድንኳን ተከለ። ባያትም ጊዜ እነሆ አገሪቱ ሰፊ ናት፣ እጅግም ያማረች ናት። ሁሉም በእርሷ ላይ ይበቅላል፤ ወይን፣ በለስ፣ ሮማን፣ ወይራ፣ ግራር፣ ቡጥን፣ ዘይት፣ ዋንዛ፣ ሰኖባር፣ የደጋው እንጨት ሁሉ የሚበቅልባት ናት። ውሃውም በተራራው ላይ ይሄዳል። የከላውዴዎን ዕጣ ከምትሆን ከዑር አውጥቶ ወደዚህ ተራራ ያመጣውን እግዚአብሔርን አመሰገነው። በሰባተኛው ሱባኤ በመጀመሪያው ዓመት በመጀመሪያው ወር መባቻ እንዲህ ሆነ፤ በዚህ ተራራ መሠዊያን ሠራ፣ የእግዚአብሔርንም ስም ጠራ። አንተ አምላኬ ሆይ የዘላለም አምላክ አንተ ነህ አለ። እግዚአብሔር ከእርሱ ጋር በረድኤት ይኖር ዘንድ በሕይወት በኖረበት ዘመን ሁሉ እንዳይለየው በመሠዊያው ላይ ለእግዚአብሔር መሥዋዕትን አቀረበ። ከዚያም ተነስቶ ወደ ደቡብ ሄደ፣ እስከ ኬብሮንም ደረሰ። ኬብሮንም ያን ጊዜ ተሰራች። ከዚያም 2 ዓመት ተቀመጠ። ሎጥ እስኪገባ ድረስ ወደ ደቡብ አገር ሄደ። በሀገርም ራብ ሆነ። በዚህ ሱባኤ በሚቆጠር በ3ኛው ዓመት አብርሃም ወደ ግብፅ ሄደ። ሚስቱ ከእርሱ ሳትለይ በግብፅ 5 ዓመት ኖረ። የግብፅ ክፍል የምትሆን ጣይናስም ያን ጊዜ ከከቢሮን በኋላ በ7 ዓመት ተሰራች። ፈርዖን የአብርሃምን ሚስት ሶራን በቀማው ጊዜ እንዲህ ሆነ፤ ስለ አብርሃም ሚስት ስለ ሶራ እግዚአብሔር ፈርዖንን በደዌ ገረፈ፣ ቤተሰቡንም ሁሉ በጽኑ መቅሰፍት ገረፈ። አብርሃምም በገንዘብ በላሞችና በበጎች በፈረሶችና በአህዮች በግመሎችም በሴቶች ባሪያዎችና በወንዶች ባሪያዎች በወርቅና በብርም እጅግ የከበረ ነበረ። የወንድሙ ልጅ ሎጥም በገንዘብ እንደ እርሱ የከበረ ነበረ። ፈርዖንም የአብርሃምን ሚስት ሶራን መለሰ። ከግብፅም ተነስቶ በምዕራብና በቤቴል ምስራቅ መካከል በአጌ ባለ መሠዊያ ቦታ ቀድሞ ድንኳኑን ተክሎበት ወደ ነበረው ቦታ ሄደ። በደህና የመለሰው ፈጣሪውን እግዚአብሔርንም አመሰገነው። በ41 ኢዮቤልዩ በመጀመሪያው ሱባኤ በሚቆጠር በ3ኛው ዓመት እንዲህ ሆነ፤ ወደዚህ ቦታ ተመለሰ፣ በመሠዊያውም ላይ መሥዋዕትን አቀረበ፣ የእግዚአብሔርንም ስም ጠራ። ገናና አምላክ የምትሆን አንተ እግዚአብሔር ሆይ የዘላለም አምላኬ ነህ አለ። ከዚህ ሱባኤ በሚቆጠር በ4ኛው ዘመን ሎጥ ከእርሱ ተለየ። ሎጥም በሰዶም ኖረ። የሰዶም ሰዎች ግን እጅግ ኃጢአተኞች ነበሩ። የወንድሙ ልጅ ከእርሱ ስለተለየ በልቡ አዘነ። ሎጥ በተማረከበት በዚህ ዓመት ልጅ አልነበረውምና ሎት ከእርሱ ከተለየ በኋላ ከዚህ ሱባኤ በሚቆጠር በአራተኛው ዓመት እግዚአብሔር አብርሃምን ተናገረው። በዚያ ትኖር ዘንድ ባለህበት በዚያ ቦታ አንገትህን አቅንተህ አራቱን ማዕዘን ተመልከት። ይችን የምታያትን አገር ሁሉ ለአንተ እሰጥሃለሁና ለልጆችህም እስከ ዘላለም ድረስ እሰጣቸዋለሁና ልጆችህን እንደ ባህር አሸዋ አደርጋለሁ። ሰው የባህር አሸዋን መቁጠር ይችል እንደሆነ ልጆችህም ይቆጠራሉ። ተነስተህ ቁመቷን ወርዷን ዙራት፣ ለልጆችህ እሰጣታለሁና ሁሉን ተመልከት አለው። አብርሃምም ወደ ኬብሮን ሄዶ በዚያ ተቀመጠ። በዚያም ዓመት የኤላም ንጉሥ ኮሎዶ ጎሞር መጣ። የሰናኦርም ንጉሥ አማልፋል፣ የሲላር ንጉሥም አሪአክ፣ የአሕዛብ ንጉሥም ቴርጋል መጡ። የሰዶምንም ንጉሥ ወጉት። የሰዶም ንጉሥ ሸሸ። የጨው አገር በሚሆን በሴላስ ድማው ብዙ ሰዎች በጦር ተወግተው ወደቁ። አዴማንና ሰዶምን ሶብኤንንም ማረኩ። የአብርሃምን የወንድሙን ልጅ ሎጥንም ማረኩ። ገንዘቡንም ሁሉ ዘረፉ። እስከ ዳነም ድረስ ሄደ። ከጦር የዳነ አንድ ሰው መጥቶ የወንድሙን ልጅ ሎጥ እንደማረከ ለአብርሃም ነገረው። አሽከሮቹን አስጊጦ ለእግዚአብሔር አስራት ቀዳማያትን ይሰጡ ዘንድ አብርሃም በእርሱም በልጆቹም ስርዓትን ሠራ። እግዚአብሔርም ለዘላለም ይይዙት ዘንድ በፊቱ ለሚያገለግሉ ለካህናቱ ሊሰጡት የዘላለም ስርዓትን ሠራ። ከሁሉ ለእግዚአብሔር አስራት ይሰጡ ዘንድ ለልጅ ልጅ ዘመን ሰርቷልና ከሁሉ ለእግዚአብሔር አስራት ይሰጡ ዘንድ ለልጅ ልጅ ዘመን ሰርቷልና ለዚህ ሕግ የተወሰነ ዘመን የለውም። ከእህሉም ከወይኑም ከዘይቱም ከላሞችም ከበጎችም ከፍየሎችም አስራት ይሰጡ ዘንድ ስርዓት አድርጎ ሰራ። እርሱም በፊቱ ደስ ብሏቸው ሊበሉት ሊጠጡት ለካህናት ሰጠ። የሰዶምም ንጉሥ ወደ እርሱ ደረሰ፣ በፊቱም ሰገደ። ጌታችን አብርሃም ሆይ ያዳነኸውን ሰው ስጠን፣ ምርኮ ግን ላንተ ይሁንህ አለው። አብርሃምም እኔ አብርሃምን አከበርሁት የምትል እንዳትሆን ከእኔ ጋር የሄዱ ጎልማሶች እድል ፋንታቸውን ይውሰዱ እንጂ ከበሉት በቀር ከአንተ ገንዘብ ሁሉ የክር ፈትል የጫማ ጠፍር እንዳልወስድ ገናና ወደሆነ አምላክ እኔ እጆችን ከፍ ከፍ አደርጋለሁ። ነገር ግን ከእኔ ጋር የሄዱ ሰዎች ኤስኬልና አውናን መምሬ እነርሱ እድል ፋንታቸውን ይውሰዱ አለው።